Gambino BOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል ውድ ጋቢና ቢያድማጮች። የዛሬ ዕለተ ሰኞ ሐምሌ 27 2012 ዓ.ም ስርጭታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። ለምሽቱ ከያዝንላችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በትላንትናው ዕለት በመቀለ ከተማና በሌሎች የትግራይ ክልል ከተሞች የክልሉ ልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል።
ጠላቶቻችን ሊወሩን ህልውናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ እያየን ነው።
በትግራይ ክልል የነበረውን የሰላማዊ ሰልፍና በመቀሌ አዲስ ሀቅ ተብሎ በሚታወቀው ገበያ ላይ ስለደረሰው የሰዓት አደጋ ዘገባለን። በሌላ በኩል ግዕዝ ፎንትስ በተሰኘ ገጽ ላይ የኢትዮጵያ ፊደላትን በልዩ ሁኔታ እየቀረጸ ለገበያ ያቀረበ ወጣትም እናስተዋውቃችኋለን።
ፎንቶች አሉ። ፎንቶች ያሉ ከፊደላት ነው፣ ፊደሎች ነው። ግን ለኮምፒውተር ነው፣ ለኤሌክትሮኒክ ዲቫይሶች ነው ናቸው።
ይኩኑ አምላክ አያሉ ይሰኛል። በምሽቱ ይደመጣል። ኮቪድ-19 እና ባህላዊ ህክምናን በተመለከተም የእናንተን አስተያየትና በዚህ በአሜሪካ ሀገር የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አጭር ምላሽ ይዘንላችኋል። ሙዚቃም ይኖረናል። በመስተንግዶ ኤደን ገረመው፣ በቅንብሩ ኤልያስ አስማረ አብረናችሁ እናመሻለን። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን አሁን ከአጫጭር ዜናዎች ጋር ስመኝሽ የቆየ ተጠብቃችኋል።
ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር ከ4 ሚሊዮን 600 መብለጡን፣ በበሽታው ሳቢያ ህይወታቸውን ያጡት ሰዎች ቁጥር ደግሞ 154,860 መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል መረጃ ያመለክታል። በዓለም ዙሪያ የቫይረሱ ተጋላጮች ቁጥር 18 ሚሊዮን ሲያልፍ ለህልፈት የተዳረጉት ከ690,000 በላይ መሆኑን ነው መረጃው የሚያሳየው። ዩናይትድ ስቴትስ በቫይረሱ ተጋላጮች ብዛት በዓለም ዙሪያ ከተመዘገበው 1/4 ገደማውን ይዛለች። ዋይት ሃውስ እና የዩናይትድ ስቴትስ ምክር ቤት ዲሞክራቶች ለብዙ ሚሊዮን ስራ አጦች ድጋፍ የሚውል የፌደራል መንግስት ወጪ በሚጨምረው እቅድ ላይ ዛሬም ድርድራቸውን ቀጥለዋል። ሪፐብሊካኖች ለስራ አጥ አሜሪካኖች በሳምንት የሚሰጠው 600 የአሜሪካ ዶላር ሰዎችን ስራ ሳይሰሩ እንዲቀመጡ የሚያበረታታ ነው ሲሉ ይከራከራሉ። በቅርቡ በየል ዩኒቨርሲቲ የተሰራው ጥናት ግን እየተከፈለ ያለው ገንዘብ ሰዎችን ስራ እንዳይሰሩ እንዳላደረጋቸው አመልክቷል። ሪፐብሊካኖችና ዲሞክራቶች እያደረጉ ባለው ድርድር ላይ ዲሞክራቶች ከዚህ ቀደም ጸድቆ የነበረው የ3 ትሪሊየን ዶላር የገንዘብ እርዳታ እንዲራዘም ሲጠይቁ፣ ሪፐብሊካኖቹ ግን ወደ 1 ትሪሊየን ዶላር እንዲወርድ እየተከራከሩ ነው። በሁለቱም ወገኖች ያሉ ተደራዳሪዎች እስካሁን ወደ ስምምነት የሚያደርስ አዝማሚያ አለመኖሩን ተናግረዋል። የዩናይትድ ስቴትሱ ማይክሮሶፍት ኮርፖሬሽን ቲክቶክ የተባለውን በስፋት በጥቅም ላይ እየዋለ የሚገኝ የአጫጭር ቪዲዮ መላላኪያ መተግበሪያ አፕ ከቻይናው ባይት ዳንስ ኩባንያ ለመግዛት መደራደሩን እንደሚቀጥል አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግዙፉ የቻይና ኩባንያ የሽያጭ ድርድሩን በ45 ቀናት ውስጥ እንዲያጠናቅቅ ጊዜ ሊሰጡ መስማማታቸውን ስለ ጉዳዩ የሚያውቁ ሁለት ሰዎች ተናግረዋል። ማይክሮሶፍት ድርድሩን እንደ የዞፕ አቆጣጠር እስከ መስከረም 15 ባለው ጊዜ ውስጥ ለመጨረስ አልሟል። የኩባንያው ዋና ስራ አስፈጻሚ ሳቲያ ናዳላ ከሚስተር ትራምፕ ጋር ከተነጋገሩ በኋላ ማይክሮሶፍት ባወጣው መግለጫ የአሜሪካውያን የቲክቶክ ተጠቃሚዎች የግል መረጃ ወደ ዩናይትድ ስቴትስ እንዲዛወርና እዚሁ እንዲቀር እንደሚደረግ እናረጋግጣለን ብለዋል። ግዥው እንደሚጠናቀቅ ግን ከወዲሁ እርግጠኛ መሆን እንደማይቻል ማይክሮሶፍት አመልክቷል። ባይት ዳንስ እና ማይክሮሶፍት የሚያደርጉትን የግዢ ድርድር የዩናይትድ ስቴትስ የውጭ ኢንቨስትመንት ኮሚቴ የሚቆጣጠረው ሲሆን መንግስታዊ አካል ማንኛውንም ውል የማገድ መብት ያለው መሆኑን ምንጮች አመልክተዋል። ሱዳን ብሉናይል ክፍለ ግዛት ውስጥ ቡት የምትባል ከተማ ላይ በደረሰ የጎርፍ መጥለቅለቅ አደጋ 5 ሰዎች ሲሞቱ ወደ 1200 የሚሆኑ መኖሪያ ቤቶች ወድመዋል። በአቅራቢያው በሚገኝ ሌላ ዌድ አቡክ የሚባል ከተማም እንዲሁ ከ120 በላይ መኖሪያ ቤቶች እንደወደሙ ተዘግቧል። 100,000 ነዋሪዎች ባሏት ቡት ከተማ ብዛት ያላቸው ያለመጠለያ የቀሩ ሴቶችና ህጻናት ተጫድረዋል ሲል የሱዳን ቀይ ጨረቃ ማህበር ገልጿል። የጎርፍ አደጋውን ያስከተለው በከተማዋ የሚገኘው ግድብ በከባድ ዝናብ ምክንያት በመረሱ መሆኑን አንድ የአካባቢው ባለስልጣን ለአሶሲየትድ ፕሬስ ገልጿል። በሱዳን ዋና ከተማ ካርቱም ላይ በጣለው ከባድ ዝናብ 1000 የሚሆኑ መኖሪያ ቤቶች በጎርፍ መጥለቅለቃቸውን የአገር ግዛት ሚኒስትሩ ሌተናንት ጀነራል አልታራፊ ኢድሪስ ገልጸዋል። በሀገሪቱ ዙሪያ በጎርፍ ሳቢያ 2380 መኖሪያ ቤቶች መውደማቸውን ጀነራሉ ጨምረው ገልጸዋል። ከተባበሩት መንግስታት ድርጅት በተገኘ መረጃ መሰረት አምናም ሐምሌና ነሐሴ ወር ውስጥ ከሀገሪቱ 18 ክፍለ ግዛቶች በ16ቱ በደረሰ የጎርፍ አደጋ የ78 ሰዎች ህይወት አልፎ ነበር። ምስራቅ አፍጋኒስታን ጃላላባድ ከተማ በሚገኝ ወህኒ ቤት ላይ የእስላማዊ መንግስት ቡድን ታጣቂዎች ባደረሱት ጥቃት ቢያንስ 29 ሰዎች ሲሞቱ 50 የሚሆኑ ደግሞ ቆስለዋል። የአካባቢው የአይሲስ ቡድን ትላንት የከፈተው ጥቃት እስከዛሬ ከቀጥር በኋላ ድረስ መዝለቁን የአካባቢው ባለስልጣናት ገልጸዋል። የአፍጋኒስታን የመከላከያ ሚኒስቴር ባወጣው መግለጫ ወህኒ ቤቱን ተቆጣጥረናል፣ ጥቃቱን ካደረሱት ውስጥ 5ቱን ገድለናል ብለዋል። በወህኒ ቤቱ ውስጥ ከነበሩት 1800 እስረኞች ውስጥ ወደ 1000 የሚሆኑት ሊያመልጡ ሞክረው ፖሊስ በቁጥጥር ስር እንዳዋላቸው ቢያስታውቅም ከመሃላቸው የጠፋ እንዳለም ተዘግቧል። አይሲስ ለጥቃቱ ኃላፊነት ወስዷል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስመኝሽ የቆየን ለዜናዎች እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረሙ ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። በትላንትናው ዕለት በመቀለ ከተማና በሌሎች የትግራይ ክልል ከተሞች የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። የትግራይ ክልል የጸጥታ አስተዳደር ቢሮ ኃላፊ አቶ ተኪኡ መተኩ ትግራይን በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል ብለዋል። በሌላ ዜና በመቀለ ከተማ በሚገኘው አዲ ሀቂ ተብሎ የሚታወቀው ገበያ የሳት አደጋ አጋጥሞታል። የሳት አደጋው መነሻ ምርመራ እየተካሄደ መሆኑና በአደጋውም የ520 ነጋዴዎች ንብረት መውደሙን ፖሊስ ገልጿል። ሙልጌታ ጽምሃ ዝርዝራለሁ።
በትግራይ ክልል መቀለ ከተማና ሌሎች የክልሉ አካባቢዎች በርካታ የክልሉ የልዩ ኃይል አባላትና ታጣቂ ሚሊሻዎች በትናንትናው ዕለት ወታደራዊ ሰልፍ በማካሄድ ትዕይንት አድርገዋል። በትዕይንቱ የተሳተፉ የልዩ ኃይልና የሚሊሻ አባላቱ ቀላልና ከባድ የጦር መሳሪያዎች ታጥቀው ታይቷል። ትናንት ረፋድ ላይ በመቀለ ጎዳናዎች ላይ በሰልፍ ሲጓዙ የታዩት ወታደራዊ የደንብ ልብስ የለበሱት የታጠቁ የልዩ ኃይል አባላትና ሚሊሻዎች በከተማው ወደሚገኝ ስቴዲየም በመጓዝ ተሰብስበዋል። በስቴዲየሙ የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪኡ መተኩ ባሰሙት ንግግር በክልሉ ሰላም እንዲሰፍን የጸጥታ ኃይሉ ከህዝብ ጋር በተቀናጀ እየሰሩ ናቸው ብለዋል። የትግራይ ክልል በኃይል ለማንበርከክ የሚደረግ ጥረት እንደማይሳካ ሊታወቅ ይገባል በማለትም ገልጸዋል።
ጸለትና ኮሩና ህሉናና ፈጾና ዳግም ናባርነትን ታሪክ ጸልማት ግዘን ክምልሱና
ጠላቶቻችን ሊወሩን ህሉናችን ሊያጠፉ ዳግም ወደ ባርነትና ጨለማ ዘመን ሊመልሱን በሁሉም አካባቢ ስም የማጠልሸት ሰላም የማደፍረስ እንቅስቃሴ እያደረጉ ያየን ነው። በተለይ ሁልጊዜ ረፍት የማይሰማቸው መሬት የሚያስጨንቃቸውና የሚናፍቃቸው የትምክህት ኃይሎች በህዝባችን ያላቸው ጥላቻና ንቀት በግልጽ ያየን ነው። የአካባቢያቸው ሰላም አደፍርሰው የኛም ሰላምና አንድነት ለማወክ ቁልፍ ተግባራቸው አድርገው የሚችሉትን ሁሉ እያደረጉ ይገኛሉ። በተገላቢጦሽ ህወሓት እንድትወረን ተዘጋጅታለች ብለው ለሚያወሩ ኃይሎች በክንዳችንና በአንድነታችን የክልላችን ሰላምና ዋስትና ለማረጋገጥ እናንተ የጸጥታ ኃይሎች የምታደርጉት ጥረት መልእክት ነው። መልእክቱ ደግሞ የትግራይ ህዝብ የጸጥታ አካልና ወጣቱ ለማንኛውም ህዝብ ስጋት እንዳልሆነ ለመውረርም የሆነ ይሁን ምክንያትና ታሪክ እንደሌለን በእኛ ላይ ሊደርስ የማንፈልገው ጭቆና በማንኛውም አካል እንዲደርስ እንደማንፈልግ ለዚህም እንደምንታገል የኢትዮጵያ ህዝቦች ተንትነው ያውቁታል። በጦር መሳሪያና ኃይል ወደ ባርነትና ጨለማ ዘመን ሊመልሱን የሚፈልጉ ኃይሎች በክንዳችንና በመስዋዕትነታችን መብታችንና የክልላችን ሰላምና ደህንነት እንደምናረጋግጥ ግን ሊያውቁ ይገባል ነው ያሉት ሐላፊው።
በክልሉ የሚካሄድ ምርጫ ለማደናቀፍ የሚደረግ እንቅስቃሴ ለመከላከል ዝግጁ ነን በማለትም ሐላፊው ገልጸዋል። የትግራይ ብልጽግና ፓርቲ በበኩሉ በፌስቡክ ገጹ ለታየው ትዕይንት ሰልፉ የህዝብ ጤንነት አደጋ ላይ የጣለ ህግ የጣሰና ፍጹም ሐላፊነት ስሜት የጎደለው ተግባር ነው በማለት ኮንኖታል። ትግራይ ውስጥ ኮሮና በማስፋፋትና የህዝብ ጤና አደጋ ላይ በመጣል የፖለቲካ ትርፍ ለማግኘት የሚደረግ የወንጀል ተግባር በአፋጣኝ ይቆም ሲልም ፓርቲው ገልጿል። ትዕይንቱ አስመልክቶ ተጨማሪ ማብራሪያ ከክልሉ አመራሮች ለማግኘት ያደረኩት ጥረት አልተሳካም። በሌላ ዜና በመቀለ ከተማ ከሚገኙ ገበያዎች ትልቁና አብዛኛው የከተማው ማህበረሰብ የሚገበያዩበት በሐውልት ክፍለ ከተማ የሚገኝ የአድ ሐቂ ገበያ ከቅዳሜ ወደ እሁድ አጥቢያ ከሌሊቱ 7 ሰዓት ተኩል አካባቢ ነበር የእሳት አደጋው የተነሳው። በገበያው ንብረት ከወደመባቸው ነጋዴዎች መካከል አቶ ኃይላይ ገብረስላሴ አንዱ ናቸው። በገበያው ቃጠሎ መነሳቱ ሰምተው ከሌሊቱ 8 ሰዓት ከ20 አካባቢ መድረሳቸው ተናግሯል። ሆኖም ግን በገበያው የነበራቸው ሁለት ሱቋቸው ሙሉ በሙሉ ተቃጥሎ እንዳገኙት ገልጸዋል።
ሰማነው ወደ 8 ሰዓት ከብራብ ነው ያው 8:20-8:25 አካባቢ ገበያው ላይ ደርሰናል። እኛ ጋር ተቃጥሎ ስለደረሰ ያልተቃጠለውን ከሰው ጋር እየተባበረን ስለዋጣ ያደረነው እንጂ እኛ ተቃጥለዋልና ወደ 7-8 ሺህ አካባቢ ይጠጋል ንብረቱ። ብርድ ልብስ ነበረው፣ ፕላስቲክ ሻራ ነበረው፣ ቦቲ ጫማ ነበረው። ብዙ አይነት ንብረት ነው ዝሮ የነበረልኛ ድሮኛ ያው ብዙ አመት ይሰራሉ ስለሆነ ሶድሟል የወጣ ነገር የለም።
አቶ ኃይለ እንደተናገሩት የሳቸው ንብረት ቢወድምም የሌሎች ሰዎች ንብረት ለማዳን ሌሊቱን ሙሉ ሲያግዙ ማሳለፋቸው ተናግሯል። በቃጠሎው ንብረት እንዳይወድም ለማዳን ህብረተሰብ ያደረገውን ጥረት ከፍተኛ መሆኑን ገልጿል። የእሳት አደጋ መኪኖች በመጠቀም እሳቱን ለማጥፋት ተሰርቷል ያሉት አቶ ኃይለም ነገር ግን ለከተማው የማይመጥን የእሳት አደጋ መከላከያ ነው በማለት ተችቷል።
እሳት አደጋ መከላከል ስራ መጨረሻ ላይ ከነጋት አካባቢ እንጂ ለሊት ጋር ምንም እሳት አደጋ ማልነበረም። እሳት አደጋ ባጥጋው ይሰራል ሰራም ብዙም ውሃም አልነበረው ጭራሽ። ለከተማ አይመጥንም የሚመጥነው ነገር የሚመጥነው አይመስልም። እኛ በብንከፍለው አይነት ግብር አይመጥነንም ለዚህ ከተማ አይመጥንም እሳት አደጋ ጭራሽ።
በአድ ሐቂ ገበያ ባጋጠመው በዚህ እሳት ቃጠሎ በሰው ላይ ያደረሰው ጉዳት እንደሌለ ፖሊስ ገልጿል። የሐውልት ክፍለ ከተማ ፖሊስ አዛዥ ረዳት ኢንስፔክተር ገብረ ክርስቶስ ገብረ መስቀል እንደተናገሩት የእሳት አደጋው የተነሳበት ምክንያት ለማወቅ የቴክኒክ ኮሚቴ ተዋቅሮ ምርመራ እየተካሄደ ነው ብለዋል። እንዲሁም ያደረሰው የጉዳት መጠን እየተጣራ ነው በማለት አስታውቀዋል።
ጣላላ ካፍተን ተጣላ ማህበራት ከ4 ዝኾና ማህበራት ይወምናሉ።
በጠቅላላ በቃጠሎው ጉዳት የደረሰባቸው ከ4 ማህበራት የሰዎች ስም ዝርዝር አግኝተናል። የተቃጠለ የሀብት መጠን ግን በዝርዝር እያጠናን ነው። የ4ቱ ማህበራት ለጊዜው የ520 ሰዎች ንብረት በቃጠሎው ጉዳት እንደደረሰበት መረጃ አግኝተናል። ነገር ግን በዝርዝር የማን ምን አይነት ንብረት ተቃጠለበት የሚል እያየን ነው ያለነው ነው ያሉት። የመቀለ ከተማ ምክትል ከንቲባ ኢንጂነር አርያ ግርማይ ጉዳቱ በደረሰበት ገበያ ሄደው ጎብኝተዋል። እንዲሁም ጉዳት ለደረሰባቸው ወገኖች በሁኔታው ማዘናቸው ገልጿል። ምክትል ከንቲባው የከተማው ነዋሪዎች የጸጥታ አካላትና የተለያዩ ተቋማት የእሳት አደጋ መከላከያ ሰራተኞች እሳቱን ለማጥፋት ላደረጉት አስተዋጽኦ አመስግነዋል። በቀጣይ ጉዳት ለደረሰባቸው ዳግም ወደ ስራ የሚመለሱበት ሁኔታ ለማመቻቸት ይሰራል ብለዋል። እንዲሁም ገበያው በዘመናዊ መልክ የማደራጀት ስራ በዘላቂነት ይሰራል ሲሉ ተናግረዋል።
የገበያ ማዕከሉ በቆርቆሮ የተሰራ ነው። ስለዚህ በውስጥ የነበሩ እቃዎችም የሚቀጣጠሉ ናቸው። ሰው በቀላሉ የእሳት መዛመት አደጋም ነበረው። ይሄ ሁሉ አካባቢ ያለው እሳት አደጋው ሰለባ መሆን ይችል ነበረና በተደረገው ርብርብ ግን ውስን ብሎኮች ላይ ነው አደጋ የደረሰው። ትልቁ ነገር ግን አሁን በፍጥነት ጉዳት የደረሰባቸው የህብረተሰቡ ክፍል ነጋዴዎች መልሰን የማቋቋም ጉዳይ ነው የሚሆነው። ይሄ አጠቃላይ ንግድ ማህበረሰብ ማስተባበር ህዝቡ ማስተባበር ከተማ መስተዳደሩ የሚችለው አቅም በማድረግ ፈጥረን የገበያ ስርዓት ወደ ነበረበት ለማቋቋም ህብረተሰቡ ስራውን የሚቀጥልበት ሁኔታ እናመቻቻለን።
ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ያደመጣችሁ የምትገኙት ከአሜሪካ ድምጽ የሚተላለፈውን ጋቢና ቪኦኤ ነው። ወደ ቀጣዩ ዘገባ እንሻገር። ይኩኑ አምላክ ያለው የስነ ህንጻ ባለሙያና የግራፊክ ንድፍ አዘጋጅ ነው። ግዕዝ ፎንትስ በተሰኘ ገጹ ላይ የኢትዮጵያ ፊደላትን በልዩ ሁኔታ እየቀረጸ ለሞባይል ስልኮችና ኮምፒውተር ላይ ለጽሑፍ አገልግሎቶች ይውሉ ዘንድ ለገበያ አቅርቧል። ታታም ሲዩም ጋር አጭር ቆይታ ያደረገው ይኩኑ አምላክ ግዕዝ ፎንትስ ለተሰኘው አውታሩ አገልግሎት ባጭሩ ከማስረዳት ይጀምራል።
ምንድነው እኛ ምንሰራው? በብዛት ሀገርኛ የሆኑ ፊደሎችን ዘመናዊ በማድረግ በተለያዩ አይነት መልኮች ለተለያዩ አገልግሎቶች እንዲውሉ ማድረግ ነው። ፎንት ብቻ አይደለም ያለን፣ ግን ሌሎችን ተመሳሳይ የእይታዊ ጥበብ ወይም ቪዥዋል አርት የሚመስል የእነሱን አይነት የዲጂታል ስራዎች ነው የምንሰራው።
ብዙ ወጣቶች ያልገቡበት መስክ ይመስለኛል። ወደዚህ ስራ እንድትገባ ምክንያት የሆነህ ነገር ምንድን ነው?
አሁን ስናያቸው በቃ ገበያም ላይ ያለ ወይም በምናየው ነገሮች ላይ ያሉት ነገሮች አብዛኛው የውጭ ስራ ነው። ቋንቋውም ቢሆን የሌላ እንግሊዝኛና ሌሎች ነገሮች ናቸው። በእኛ ግን በራሳችን የተሰሩ የዳበሩ ዘመናዊ የሆኑ ብዙ አይነት አማራጮች የሉንም። አሁን ይህን አንድ ነገር ብጠቅስል ለራሱ አብዛኛው ከዚህ በፊት የነበሩ የኛ ፊደሎች ወደ ኮምፒውተር ከተቀየሩ በኋላ የተሰሩት በትላልቅ ድርጅቶች እንደነዚህ እንደ አፕል፣ ማይክሮሶፍት፣ ባንክ እና በአንዳንድ ግለሰቦች ለሀገራቸው የሆነ ነገር አስተዋጽኦ ማድረግ ለሚፈልጉ ግለሰቦች እንጂ እንደ ተቋም ወይም የሆነ ስርዓት ባለው መልኩ አስተውበት ምናምን አይደለም እየተሰራ ያለው። እና እኔ ደግሞ ለምን እንደዛ ከሚሆን በትምህርት ያነው ወይ እንደ ድርጅትም ወይም እንደ ተቋምም አድርገ ነው እነዚህ ነገሮች ሁሌ ቀጣይነት ባላቸው መልኩ እንዲሰሩና ለህዝባችንም እንደም ነገር ለማድረግ ነው ያሰብኩት። እኔም ከዚህ በፊት ብዙ እንደዚህ አይነት ስራዎችን ሰራ ነበር፣ ግን ያው ከጀመርኩት በኋላ ወደ ሌሎችም ነገሮችን እየገባሁ ነው።
ያንተ ድረገጽ ፊደላት መሸመት የሚፈልጉ ሰዎች በመጎብኘት ፊደላትን የሚያገኙበት ስፍራ ነው። እንዴት ነው መግዛት የሚችሉት? በምን ሁኔታስ ነው ለዕለት ተዕለት ስራቸው ሊጠቀሙባቸው የሚችሉት?
እዚህ ላይ እኛ ጋር ያሉት ምንድን ነው የምንላቸው የዲጂታል ውጤቶች ናቸው ሁሉም ማለት ነው። ማለት በኮምፒውተር ወይም በሞባይል በእንደዛ አይነት ትኖች የምንጠቀምባቸው ናቸው። ያሉን አሁን ላይ ፎንቶች አሉ። ፎንቶች ያሉን ከፊደላት ነው ፊደሎቹ ነው፣ ግን ለኮምፒውተር እና ለኤሌክትሮኒክስ ዲቫይሶች የሚሆኑ ናቸው። ሌሎች ምንድን ናቸው ያሉን? አርት፣ የዲጂታል አርት ስራዎች አሉ እና እንደዚህ በግራፊክስ ወይም ሙያ ላይ ለተሰማሩ ድርጅቶችም ሆነ ግለሰቦች የሚሆኑ ግብአቶች ናቸው። ለተጠቃሚ ቀጥታ ሳይሆኑ እነዚህ ነገሮች ለሚሰሩ ለአድቨርት ለማስታወቂያ ተቋማት ለህትመት ስራዎች መጠቀም የሚፈልጉ ሰዎች ለእነሱ ነው እኛ እንትን የምንሸጠው። መሸጥ እንትን ያለው ማለት ለመሸጥ ሀሳባችን አልነበረም ጀምረን፣ ግን ምንድን ነው በነጻ ብናደርጋቸው ብዙ ሰው ቫሊዩ ወይም ዋጋ አይሰጠውም ለስራው። ስለዚህ እና ሰሪውም ደግሞ መጠቀም አለበት። እነዚህ ስራዎች በጣም እጅግ በጣም አድካሚ ናቸው። በተለይ ግን ተጠቃሚ እነዚህ ነገሮች ዋጋ እንዳላቸው አብዛኛው አሁን ቅድም እንደነገርኩ ምን እንደሆኑ አያውቅም፣ ለምን እንደሚሆኑ አያውቅም። ግን ማንኛውም ሰው ኮምፒውተር ይጠቀማል ወይ ሞባይል ይጠቀማል ወይ ቲቪ ያያል ወይ የሆነ ነገር ያያል። እነዛ ነገሮች ከጀርባ ያለው ነገር ምን እንደሆነ አያውቅም። ስለሆነ አንደኛ ለማስተዋወቅ ነው፣ ሁለተኛ ሌሎችን ሰሪዎችን በህን የሚትን ብለው የሚሰሩ ስራዎችን ለእነሱም አጋጣሚዎችን ለመፍጠር ነው። የሚሸጠውም ኦንላይን ነው። ሁሉን ነገር ካዩ በኋላ ከፈለጉት ከዛ እኛም ደግሞ ፋይሉን በኦንላይን ነው ማውረድና መጠቀም የሚችሉት።
ያን ያህል ገበያው እየደራ ነው ማለት እንችላለን። ምን ያክል ሰው ይገዛሃል? ለወደፊቱስ የገቢ ማግኛ አድርገህ ካሰብከው ምን ያክል የሚያዛልቅ ነው ብለህ ታስባለህ?
እሺ፣ አሁን ልክ ነህ። በጣም አሁን ላይ እንዳይጠበቁት አይደለም። እነዚህ ነገሮች ወደ ዲጂታል ኢኮኖሚ መግባት ገና ነን እና ያው ገና እየሄደ ያለ ነገር ነው። ግን ያው ወደፊት ወደዛው ስለምንይዝ ወደፊት ጥሩ ይሆናል በሚልና እናም ደግሞ አሁን መጀመራለን አሁን ካልተጀመረ ወደፊት በሌሎች ነገሮች ስለሚዛት መቅራት ነው። ስለዚህ አሁን እንደምንለው ቀስ በቀስ ያሳደግነው እኩል ከተጠቃሚ ንቃታል ይናጋ አሁን እንትን ያለ ቀስ በቀስ ያደገ ወደፊት እንትን ይላል እንጂ አሁን ላይ እንደ ኢኮኖሚ ወይም እንደ ቢዝነስ እንደምሆነ አቸጋሪ ነው። ሌሎች የደም ስራዎች ከሌሉ ያስቸግራል። ይህም ምንድነው አሁን ተጠቃሚዎቻችን በተለይ አንዳንድ የማስታወቂያ ድርጅቶች፣ ቴሌቪዥኖች እና የተወሰኑ ግለሰቦች ናቸው።
ይኩኖ አምላክ በዚህ ድረገጽ ላይ መሰል ፊደላትን በጥሩ ጥበብ ቀርጾ ከማቅረብ በተጨማሪ ስለ ፊደላቱ ታሪክ እንዲሁም በኢትዮጵያ ፊደል ውስጥ ደግሞ ባለውለታ የሆኑ ሰዎችንም ታስተዋውቃለህ። ኢትዮጵያዊነትን የሚያነቃቁ አብሮነትን የሚያነቃቁ የእይታ ካርዶችንም ታዘጋጃለህ። ቀጣዩ ህልምህ ምንድን ነው? ከዚህ ጋር በተያያዘ በአመታት ውስጥ ልትፈጽማቸው የምትፈልጋቸው ግቦች ምንድን ናቸው?
አሁን ላይ እኔ በአጠቃላይ ኢንተረስቴ እነዚህ ጌታዊ ጥበብ የተባለው ላይ እነዚህ አርክቴክቸር፣ አርት፣ ዲዛይን ላይ ሁሉም ላይ ማለት እፈልጋለሁ። ምንድን ነው ዘመናዊ አልሆነ አሁን ላይ የኛን እንትን ካየኸው የኛ ሀገር ጥበብን አርክቴክቸርን ካየኸው ዲዛይኖችንም ካየኸው አርትም ካየኸው ሌሎችም ነገሮችም ካየኸው ወደ ዘመናዊነት ስል እንደዚህ ምዕራባዊነት ማለት ሳይሆን ስርዓት ባለው መልኩ ፕሮፌሽናል በሆኑ ሙያውን ለሙያው ጠንቅቀው የሚያውቁ ስነ ምግባር ያላቸው ሰዎች፣ ለሙያውን ፍቅር ያላቸው እውቀቱም ያላቸው ሰዎች ስርዓት ባለው መልኩ በድርጅቱም በተቋም ሆኖ መስራት ላይ የሚለው ነገር ላይ በጣም ይባላል። ሶ እኔ በዚህ ላይ አሁን ለምሳሌ በግሰንሰም ሆነ በሌሎችም እንትኖችም እነዚህን ነገሮች ስርዓት ባለው መልኩ በጥሩ ሁኔታ ተፈጥተው የሀገራችንን ስነጥበብ በተለይ እይታዊ የሆነውን ፓርክ ላይ ጉልህ አስተዋጽኦ ማድረግ እፈልጋለሁ። ወደ
ሀብታሙ ስዩምንና እንግዳውን እናመሰግናለን። ኮቪድ-19 ዓለም አቀፍ ወረርሽኝ ተብሎ ከታወጀ 6 ወራት ሞላው። በተለያዩ ሀገራት ተጥለው የነበሩ እንቅስቃሴ ገደቦችም ቀስ በቀስ እየላሉ ሰዎች ወደ ስራ ገበታቸው እየተመለሱ ነው። አስተማማኝ የሆነ ሳይንሳዊ መድኃኒት ባልተገኘበት በዚህ ሰዓት አንዳንዶች ፊታቸውን ወደ ባህላዊ መድኃኒት መመለሳቸውም ተሰምቷል። እኛም ይሄን ተከትለን በፌስቡክ ገጻችን ቪያም ሃሪክ ላይ ራሳችሁን ከኮቪድ-19 ለመከላከል ምን አይነት ባህላዊ መድኃኒቶችን እየተጠቀማችሁ ነው ስንል ጠይቀን ነበር። ዮሐንስ ሞገሴ የአብስራ ሶሲ እና ያቤሮ ሶበሳ የተባሉ አድማጮቻችን በተከታታይ በጽሁፍ ያደረሱንን 3ቱን መርጠን በንባብ እናሰማችኋለን።
መድኃኒቱ መድኃኒዓለም ነው። በተጨማሪም ዝንጅብል ፈሽቶ መጭመቅ ከዚያም ከሎሚ ጭማቂ ጋር አንድ ላይ በማዋሃድ የጉሮሮ መከርከር ስሜት ሲሰማን መግሞጥሞጥ። ሌላው ከቤት ወጣችሁ ስራውላችሁ ስትገቡ ግዴታ ስሜት ባይሰማችሁም በሎሚውና በዝንጅብሉ ውሃ መግሞጥሞጥ ፍቱን ነው። ፈጣሪ ይጠብቀን ያጥፋልን።
ፌጦ፣ ቅርንፉድ፣ ቀይ ሽንኩርት አንድ ላይ ፈጭቶ እንደ ሻይ መጠጣት በዚህ የዳነሰው አቃለው።
ከበድ ያለ ዝንጅብል ሻይ ላይ አንድ ማንኪያ ጥቁር አዝሙድ ቅመም ዘይት ጠብ አድርጎ ማታ ማታ ከራት በኋላ መጠጣት ለጉሮሮና ለሳምባ አካባቢ በተንፈሻ አካል በሽታ ፍቱን መድኃኒት ነው። አንድ ሻይ ማንኪያ የተፈጨ ነጭ ሽንኩርት በሁለት ሻይ ማንኪያ ማር ተለውሶ ካደረ በኋላ መዋጥ ለተለያዩ በሽታዎች ፍቱን መድኃኒት ነው።
አድማጮቻችንን ለተሳትፏችሁ እናመሰግናለን። በዚህ ጉዳይ ላይ ኮቪድ-19 ለመከላከል ባህላዊ ህክምናው ምን ያህል ፍቱን ነው ስንል በዚህ በአሜሪካ በካሊፎርኒያ ግዛት በሳን ዋኪን ሆስፒታል የውስጥ ደዌ ስፔሻሊስት የሆኑትን ዶክተር ታፈረ ንጋትን አነጋግሬያቸው ነበር። ዶክተር ታፈረ ንጋት ባህላዊና ዘመናዊ ህክምና ያላቸውን ልዩነትና አንድነት ከሚያስረዱበት ይጀምራል።
የባህላዊ ህክምናና የመደበኛ ህክምና ወይም ተጓዳኝ ዘመናዊ ህክምና የሚባለውን ህክምና ስናይ ሁለቱ እንደ ተቃራኒ ማየት የለብን። ይሄን በጣም መጠንቀቅ ያስፈልጋል። ምክንያቱም ተቃራኒዎች አሉ፣ ተደጋጋፊዎች ግን ናቸው። ይሄ እንደ ጠቅላላ ሐሳብ ስናየው ነው። ከኮቪድ-19 አንፃር ስናየው ግን አሁን ሁላችንም አምነን መቀበል ያለብን እውነታ ባህላዊም ይሁን መደበኛ ወይም ዘመናዊ ህክምና መድኃኒት የለው ይሄንን አስምሮ ማለፍ በጣም ያስፈልጋል። ስለዚህ ህብረተሰቡ ካለበት ነው መጨናነቅና መደናገጥ የተነሳ ሌላ ጊዜ በፊት ለተለያየ ነገር የሞከራቸውን ነገሮች ሁሉ ለዚህም ሊሞክራቸው ይችላል። ቢሞክር ደግሞ ብዙ የሚያስደንቅ አይሆን። ምክንያቱም እኛ በመደበኛው የህክምና ሙያ መድኃኒት የለንም ስንል አይ እናንተ ከሌላችሁ እኛ ይሄንን ሞክራለን የሚል አይጠፋም እና መኖሩ የሚጠበቅ ነገር ነው።
ዶክተር ታፈረ ንጋት ዘመናዊና ባህላዊ ህክምና ተደጋጋፊ መሆናቸውን ገልጸው ቢሆንም ግን በአሁን ሰዓት ኮቪድ-19ን ባህላዊ ህክምናው ሙሉ ለሙሉ ያድናል ወይም ይከላከላል ማለት እንደማይቻልም ይጠቅሳሉ።
ሆኖም ግን ለጤና አዳም፣ ነጭ ሽንኩርት፣ ፌጦ መጀመሪያ እነዚህን ለይተን እናያቸውና እነዚህ ነገሮች ብዙ ምርምር የሚያስፈልጋቸው በደንብ ሳይንሳዊ ጥናት ተደርጎባቸው እዛው ውስጥ ያለው አክቲቭ ኢንግሪዲየንት የሚባል ነገር አለ ምን ምን አላቸው ተብሎ ተበታትነው አናላይዝ ተደርገው መጠናት ስላለባቸው አሁን ባለው ሁኔታ ለዚህ በሽታ ይጠቅማሉ ብሎ የሚያቀርበው ካለ ስተት እና እንግዲህ መረጃ ከሌለን ደግሞ ይጠቅማሉ ብለን ለመናገር ካልቻል አይጠቅምም ብለን ብናምን ይሻላል። ለምን ቢባል ይጠቅማሉ የሚል ባምሯችን ውስጥ አንድ ሐሳብ ከያዝን ምናልባትም ሰዎች እነዚህን ብቻ እየወሰዱ መዘናጋት ስለሚገጥማቸው መደበኛውን የህክምና እርዳታ ከማግኘት ሊያዘገያቸው ስለሚችል የለባሰ እና ለከፋ የበሽታው መባባስ ሊያጋጥማቸው ስለሚችል እኔ ትልቅ ማሳሰቢያ የምሰጠው በእነዚህ ነገሮች ላይ መደገፍም ሆነ እንደ መድኃኒት መውሰድ ትልቅ ስህተት ነው ብዬ እመክራለሁ። ነገር ግን ምርምር ጥናት ይደረግባቸው ይገባል እና ከዚያ በኋላ የሚታይ ይሆናል። ትኩስ ሻይ ወይም ደግሞ ትኩስ ነገር መውሰድ ይሄ ብዙ ጊዜ ሰምቻለሁ። አንዳንድ ሰዎችም በብልሃት ማለት ነው በብልሃት ማስተር ህክምናና ብልሃት በጣም አብሮ ሁልጊዜ አይደል ህክምና ሳይንስ ነው ግን በብልሃት ደግሞ አለ አይደለም ቫይረሱ በጉሮሮ በኩል ነው የሚያልፈው ስለዚህ ጉሮሮ ላይ ያለ በጠብሰው ባቃጥለው ወደ ሰውነት ውስጥ አይገባም በሚል ሳቤ ነው የትኩስ ሻይ ትኩስ ነገር መጠጣት የመሳሰሉ ነገሮች የመጡትና ይሄ በጣም አይሰራም ትክክል አይደለም ምክንያቱም ቫይረሱ ከኛ በላይ በጣም ብልህ ነው ይሄን መንከር በጣም ፈልጋለሁ። ስለዚህ
ዶክተር ታፈረ ሲያጠቃልሉም ትኩስ ነገሮችን መጠጣት ራስን ለማጠንከርና እንደ ጉንፋን ካሉ ሌሎች አቅምን ከሚያዳክሙ በሽታዎች ሊረዱን ስለሚችሉ ለኮሮና ቫይረስ ብለን ሳይሆን ለነሱ ስንል መጠቀሙ ተመራጭ እንደሆነም ጠቁመዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን። ለሰዓት ያዝንላችሁ እዚህ ላይ ፈጸምን። አስተያየቶቻችሁን በፌስቡክ በአምሃሪክ ላይ ለጋቢና ቪኦኤ ያላችሁ አድርሱን። ኤደን ገረመው በመስተንግዶ ትዝታ በላቸው በአርቶቱ ኤልያስ አስማረ በቅንብር ውስጥ መኝሽ ቆየ። በዜናዎቹ አብረናችሁ አምሽተናል። እናንተም አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። ማሮት ማሳ 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 ማሳ